ይህ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት ነው።
በ19 እና በ25 ሜትር ባንድ ደግሞም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ረቡዕ ግንቦት 22 2010 ዓመተ ምህረት ፕሮግራማችን ጀመረ።
የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ከደቡብ ሱዳኑ መሪ ሳልቫ ኪር ጋር ለመጀመሪያ ጊዜ ተገናኙ።
ዝርዝሩን ለዕለቱ አብይ ርዕስ ይዘናል።
ከምሽቱ ዋና የዓለም ዜና መካከል ደግሞ ቀዳሚዎቹን ቆንጅት፣
ዚምባብዌ በአውሮፓውያን ሐምሌ 30 ከሁለት ወር በኋላ መሆኑ ነው አገር አቀፍ ምርጫ እንደምታካሄድ ተነገረ። ሮበርት ሙጋቤ ከስልጣን ከተወገዱ ወዲህ የመጀመሪያዋ ነው የሚሆነው። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ጄፍ ሴሽንስን ጠቅላይ አቃቤ ሕግ ማድረግ አልነበረብኝም ሲሉ ቁጭታቸውን ተናገሩ። ሴሽንስ የሩሲያን ጣልቃ ገብነት ከሚፈትሸው ምርመራ ራሳቸውን በማግደላቸው ትራምፕ እንደተከፉባቸው የሚታወቅ ነው። ዩናይትድ ስቴትስ በሸቀጤ ላይ የገዘፈ ቀረጥ ልትጥል ባቀደችው ከገፋችበት አጸፋውን እንደምመልስ ነው ስትል ቻይና ዝታለች የሚሉትና ሌሎችም አሉ።
አመሰግናለሁ ቆንጂት። ሰላም አድማጮች እንደምን አመሻችሁ። የዛሬ አስተናጋጆቻችሁ አዲሱ አበበና
የናስጥል እንደምን አመሻችኋል። እኔም ቆንጂት ታየ ነኝ።
ዚምባብዌ እንደ አውሮፓ አቆጣጠር በመጪው ሐምሌ 30 ቀን አገር አቀፍ ምርጫዎች ተካሄዳለች። ምርጫው ታዲያ የበርካታ ዓመታት ፕሬዝዳንቷ የነበሩት ሮበርት ሙጋቤ ባለፈው ዳር ከስልጣን ከተወገዱ ወዲህ የመጀመሪያ ይሆናል። የአሁኑ ፕሬዝዳንት ኤመርሰን ምናንጋጓ ባወጡት መግለጫ ሐምሌ 30 ቀን ፕሬዝዳንት የብሔራዊ ምክር ቤት አባላት የምርጫ አማካሪዎች የሚመረጡበት ዕለት ይሆናል ማለታቸው ተጠቅሷል። በምርጫው የሚስተር ሙጋቤ ምትክ የነበሩት የ75 ዓመቱ ምናንጋጓ ለረጅም ጊዜ ስልጣን ላይ የቆየውን ዛኑ ፒኤፍ ፓርቲን ወክለው የዋናው ተቃዋሚ ፓርቲ የዲሞክራሲ ለውጥ ንቅናቄ መሪ ኔልሰን ቻሚሳ ጋር ይወዳደራሉ። ምርጫው ነጻና ፍትሃዊ እንደሚሆን ቃል የገቡት ፕሬዚዳንት ምናንጋጓ ዓለም አቀፍ ታዛቢዎች ገብተው እንዲታዘቡም ጋብዘዋል።
ለጠቅላይ አቃቤ ሕግነቱ ከጄፍ ሴሽንስ ይልቅ ሌላ ሰው በመረጥኩ ኖሮ ሲሉ ዛሬ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ተናገሩ። ምክንያቱም አሉ፣ ጄፍ ሴሽንስ ራሳቸው ከሩሲያው አምባሳደር ጋር በነበራቸው ንክኪ ምክንያት የሩሲያንና የምርጫ ዘመቻችንን ግንኙነት ከሚከታተለው ምርመራ ቶሎ ብለው ገለል በማለታቸው። ፕሬዚደንቱ ጄፍ ሴሽንስን ከምርመራው ገለል በማለታቸው በተደጋጋሚ ሲነቅፏቸው ቆይተዋል። ትራምፕ በልዩ አቃቤ ሕጉ ሮበርት ሙለር ከሚመራው ምርመራ እንደሚከላከልላቸው የሚተማመኑበት ጠቅላይ አቃቤ ሕግ በማጣታቸው እንደተከፉ አዘውትረው ሲናገሩ ይሰማሉ። የሆነ ሆኖ ፕሬዝደንቱ ዛሬ በአዲስ መልክ በትዊተር ነቀፋቸውን የሰነዘሩት ሪፑብሊካኑ የዩናይትድ ስቴትስ ምክር ቤት አባል ትሬይ ጋውዲ የቴሌቪዥን ቃለ መጠይቅ የሰጡትን ቃለ መጠይቅ ከጠቀሱ በኋላ ነው። አስቀድመውም የፕሬዝደንት ትራምፕ የፖለቲካ ደጋፊ የነበሩት ሴሽንስ ለከፍተኛው የሀገሪቱ የሕግ አስከባሪነት ስልጣን ሹመቱን ከመቀበላቸው በፊት ከሩሲያ ጣልቃ ገብነት ምርመራ ኃላፊነት ራሳቸውን እንደሚያገሉ ሚስተር ትራምፕን ሳያሳውቋቸው ቀርተዋል ሲሉ ነው ኮንግረስማኑ የተናገሩት። አክለውም እኔም በፕሬዝደንቱ ቦታ በሆን ኖሮ እበሳጭ ነበር ብለዋል።
ዩናይትድ ስቴትስ ከአገሬ የሚገቡ እቃዎች ላይ የገዘፈ ቀረጥ ለመጣል ያላትን እቅድ ስራ ላይ ካዋለች አጸፋውን እመልሳለሁ ስትል ቻይና አስጠነቀቀች። ከቻይና በሚገቡ ከፍ ያለ የኢንዱስትሪ ቴክኖሎጂ ይዘት ባላቸው እቃዎች ውስጥ $50 ቢሊዮን ላይ የ55% ቀረጥ ለማስከፈል እቅድ እንዳለው የፕሬዚዳንት ትራምፕ አስተዳደር ትናንት ባወጣው መግለጫ አስታውቋል። ይህ እርምጃ የሚወሰደው ቻይና በቴክኖሎጂ ልውውጥ፣ በአእምሮ ውጤት ባለቤትነት፣ በአዲስ እውቀት ፈጠራ ረገድ በምትከተለው አሰራር ምክንያት ነው ሲል የትራምፕ አስተዳደር አስታውቋል። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ሁዋን ቹንግንግ ዛሬ ባወጡት የፕሬዚዳንት ትራምፕ አስተዳደር አቋሟን መቀልበሱን አጥብቀው ነቅፈው አስተዳደሩ በየጊዜው የሚያደርገው ማወላወል በዓለም አቀፍ ግንኙነቶች ተአማኒነቱን ያጎድፍበታል በማለት አሳስበዋል። ቻይና የንግድ ጦርነት ውስጥ መግባት አትፈራም ያሉት ቃል አቀባይዋ ቀረጡ ስራ ላይ ካለ ከባድ እርምጃ እንወስዳለን ሲሉም አስጠንቅቀዋል።
ዩክሬን ዋና ከተማ ኪየቭ ውስጥ በታጣቂ ጥይት ተገደለ የተባለው የክሬምሊኑ ተቃዋሚ ሩሲያዊ ጋዜጠኛ አርካዲ ባብቼንኮ ረበ ህይወት አለ ሲሉ የዩክሬን የደህንነት አገልግሎት ኃላፊዎች ተናገሩ። ጋዜጠኛው ትናንት ማክሰኞ ኪየቭ በሚገኝ ህንጻ ላይ ባለው መኖሪያ ቤቱ ተገደለ ሲሉ ያስታወቁት የዩክሬን ባለስልጣናት ነበሩ። የሀገሪቱ የደህንነት ኃላፊ ቫሲል ሂርትሳክ ዛሬ ለጋዜጠኞች በሰጡት ቃል ባብቼንኮ እንዲገደል ያዘዘው የሩሲያ የጸጥታ አገልግሎት ነበር ማለታቸው ተጠቅሷል። የዩክሬን ተወላጅ የሆነና በግድያው ሴራ አደራጅነት የተጠረጠረ ሰው በልዩ ኦፕሬሽን በቁጥጥር ስር ውሏል፣ የግድያውን ሙከራም አክሽፈናል ሲሉ ባለስልጣኑ ተናግረዋል። ጋዜጠኛው ኪየቭ ውስጥ ከዩክሬን ብሔራዊ ጸጥታ አገልግሎት መስሪያ ቤቱ በቀጥታ ቴሌቪዥን ቀርቦ በሰጠው ቃል ተገድሏል የሚሉት የፈጠራ ሪፖርቶች ላለፉት ሁለት ወራት በዩክሬን የደህንነት አገልግሎት ሲቀነባበሩ የቆዩ ናቸው ብለዋል። ህይወቴን የዩክሬን የጸጥታ ኃይሎች ስላተረፉ አመሰግናለሁ። በዚህም ከመካፈል ሌላ አማራጭ አልነበረኝም ብለዋል ጋዜጠኛው። የሩሲያ ፌዴራል ደህንነት አገልግሎት በበኩሉ ሩሲያ ጋዜጠኛው ልታስገድል ሞክራለች የሚለው ውንጀላ ትርጉም የለሽ እንቶፈንቶ እና የጠባጫሪነት ተግባር እንጂ ሌላ አይደለም ሲል አጣጥሏል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው አገልግሎት ነው። በሐማስ በሚመራው የጋዛ ሰርጥና የእስራኤል ድንበር ያለው ውስጥ የሰፈነበት ውጥረት ሁኔታ ቋፍ ላይ ያለው የተኩስ አቁም የጸና እንደሚመስል ዘጋቢያችን ሮበርት በርገር ከኢየሩሳሌም የላከውን ዘገባ አዳነች ፍሳዬ ታቀርባለች።
ሐማስና ሌሎች ፍልስጤማውያን ቡድኖች ተኩስ ለማቆም ተስማምተዋል። ጋዛ ውስጥ ከአራት ዓመታት በፊት ጦርነት ከተካሄደበት ጊዜ አንስቶ ለመጀመሪያ ጊዜ ሐማስ ትልቅ የሞርታርና የሮኬት ተኩሶች በደቡባዊ እስራኤል ባወረደ ማግስት ነው ተኩስ የቆመው። ሐማስ ትላንት በደቡባዊ እስራኤል ላይ የከባድ መሳሪያ ተኩስ በከፈተበት ወቅት የማስጠንቀቂያ ሳይሮኖች ሲጮሁ እስራኤላውያን ሲቪሎች ከቦምብ ጥቃት ለመዳን ወደ መጠለያ ለመሸሽ ተገደዋል። እስራኤል ደግሞ ጋዛ ላይ ከባድ የአየር ድብደባ በማካሄድ ምላሽ ሰጥታለች። ጋዛ ሰርጥ ላይ ከ80 በላይ የአሸባሪዎች ኢላማ ባላቸው የፍልስጤማውያን ማሰልጠኛ ሰፈሮች፣ የመሳሪያ መጋዘኖች፣ ድንበር ዘለል ጥቃት ለማካሄድ ይጠቀሙባቸዋል ያሏቸው ከምድር በታች ተቆፍረው የተሰሩ መሸጋገሪያ ታነሎች የሚገኙባቸው ኢላማዎችን እንደደበደበ የእስራኤል ወታደራዊ ኃይል አስታውቋል። ከጋዛና ከእስራኤል ጋር የምትዋሰነው ግብጽ በጉዳዩ ገብታ ፍልስጤማውያን የተኩስ ማቆም ስምምነት እንዲቀበሉ ሐማስን አሳመነች።
በስና ذاهبون الى تصعيد والى حرب لكن كان مهما ان نعيد
تدبير የእስላማዊ ጂሃድ ቃል አቀባይ ዳውድ ሺሃብ ጦርነት እንዲባባስ አልፈልግም ይሁንና ከአስርተ ዓመት በፊት አንስቶ እስራኤል ጋዛ ላይ ባደረገችው ከበባ ምክንያት ፍልስጤማውያን ከገጠማቸው የተቆራመተ ኑሮ የከፋ ነገር ስለሌለ የሚያጡት ነገር የለም ሲል እስራኤልን አስጠንቅቋል። ፍልስጤማውያን የእስራኤልን ከበባ ለመስበር ለመሞከር ሲሉ ካለፉት ሁለት ወራት ወዲህ ተሰባስበው ሰልፍ ሲያካሄዱ ቆይተዋል። የእስራኤል ወታደሮች በሚከፍቱባቸው ተኩስ ከ110 በላይ ፍልስጤማውያን ተገድለዋል። ዓለም አቀፍ ማህበረሰብ ታዲያ እስራኤል የወሰደችው እርምጃ ከሚገባው በላይ ነው በሚል ፍጅቱን አውግዟል። እስራኤል ከአሸባሪዎች ጋር አልደራደርም በሚል እምነቷ መሰረት የተኩስ አቁሙን በኦፊሴል አልተቀበለችም። የእስራኤል ባለስልጣኖች ጸጥታ በጸጥታ እሳት ደግሞ በእሳት ምላሽ ያገኛል የሚል እምነት እንዳላቸው አስታውቀዋል።
በአፍጋኒስታን ዋና ከተማ ካቡል በአገር አስተዳደር ሚኒስቴሩ ጽህፈት ቤት ደጃፍ ዛሬ ረቡዕ ጥቃት ደርሶ አንድ የሀገሪቱ ፖሊስ መገደሉ ተዘግቧል። በመጨረሻም የአሜሪካው የቡና ንግድ ኩባንያ ስታርበክስ ትናንት ማክሰኞ ከቡና ቤቶች ውስጥ 8000ን ዘግቶ ሲያበቃ ለ175000 ሰራተኞቹ አድላዊነትን መከላከያ ስልጠና ሲሰጥ ውሏል። ስታርበክስ 4 ሰዓት የፈጀውን ስልጠና ለሰራተኞቹ የሰጠው በቅርቡ ፊላደልፊያ ከተማ በሚገኝ ቡና መሸጫ መደብሩ ሁለት ቁሮንዶች በቁጥጥር ስር መዋላቸውን ተከትሎ ነው። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል።
በዓለም ዜና የጀመረው ፕሮግራማችን በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከምሽቱ 4 ሰዓት ይቀጥላል።
መልካም ምሽት በድጋሚ የምንመኝላችሁ አስተናጋጆቻችሁ ቆንጂት ታዬና
አዲሱ አበበ ነን። አሁን ወደ ዕለቱ አብይ ርዕስ ተገባ እናልፋለን። የደቡብ ሱዳን ወገኖች ወደ ሰላም እንዲመጡ ኢትዮጵያ የምታደርገውን ጥረት እንደምታሳድግ ጠቅላይ ሚኒስትር አብይ አህመድ አስታወቁ። ከደቡብ ሱዳን ፕሬዝዳንት ሳልቫ ኪር ጋርም የመጀመሪያ ውይይት አድርገዋል። እስክንድር ፍሬው አጥራ ያለ ዘገባ ልኮልናል።
ከቀዳማዊ ኃይለ ሥላሴ እስከ ጠቅላይ ሚኒስትር አብይ አህመድ ከያኔው የነጻነት ትግል እስካሁኑ የእርስ በርስ ግጭት ኢትዮጵያ በደቡብ ሱዳን ያላት ሚና በመሪዎች መለዋወጥ ሳይቀየር ቆይቷል። ከአዲሱ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ አካባቢያዊ ፈተናዎች አንዱ ለዚሁ የደቡብ ሱዳን የእርስ በርስ ግጭት እልባት መስጠት ነው። የሳቸው ወደ ስልጣን መምጣትም የሚያመረቀው ጥይት ሳይስገኝ የቆየውን የዚያችን አገር የሰላም ሂደት እንደገና ለማቀጣጠል ከተጀመረው ጥረት ጋር ተገጣጥሟል። እነሆ ዛሬ ለመጀመሪያ ጊዜም የደቡብ ሱዳንን ፕሬዝዳንት ሳልቫ ኪር ማያርዲትን በጽፈት ቤታቸው ተቀብለው አነጋግረዋል። ኢትዮጵያ የዚያችን አገር የሰላም ሂደት ለማስቀጠል እንደምትሰራም ጠቅላይ ሚኒስትር አብይ ያረጋግጠዋል። ያንን የምታደርገውም በሊቀመንበርነት በመተመረው ኢጋድ በኩል እንደሆነና ኢጋድም ሚናውን ማሳደግ እንዳለበት ጠቅላይ ሚኒስትሩ ለኢትዮጵያ ቴሌቪዥን ተናግረዋል።
ኢጋድ must play leadership role to bring peace and stability in the region.
ኢትዮጵያ የደቡብ ሱዳን ደጋፊ ብቻ ሳትሆን አገራችንም ጭምር ናት ያሉት ደግሞ ፕሬዝዳንት ሳልቫ ኪር ማያርዲት ናቸው።
Ethiopia is not only supporter of South Sudan. Ethiopia is our country.
በደቡብ ሱዳን ሰላም ለማምጣት እንደ አውሮፓውያን አቆጣጠር በ2015 በአዲስ አበባ የተፈረመው ስምምነት አለመተግበር ዋነኛው እንቅፋት ሆኖ ቀጥሏል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የግንቦት ሰባት ከፍተኛ አመራሮችን ከእስር የፈታውና ክስ ያቋረጠው የኢትዮጵያ መንግስት በዚህ ድርጅት እንዲሁም በኦነግና ኦብነግ ላይ የወሰነውን የአሸባሪነት ደረጃ እስካሁን አላነሳም። ቀጣዩ ሂደት ምን ሊሆን እንደሚችልም የተለያዩ አስተያየቶችን እያስከተለ ነው። ፍረጃውን የማንሳት ጉዳይ የመንግስትና የፓርላማው ስልጣን ነው ብለዋል የጠቅላይ አቃቤ ሕግ ቃል አቀባይ። የመንግስት አቅጣጫ ግልጽ መስመር አለመያዙን የገለጹት ደግሞ የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና ናቸው። እስክንድር ፍሬው ተከታዩን ዘገባ ልኳል።
ካለፈው ጥር ጀምሮ የፖለቲካ መሪዎችን፣ ጋዜጠኞችንና ሌሎች ታሳሪዎችን መፍታት የጀመረው የኢትዮጵያ መንግስት ከሀገር ውስጥ ድርጅቶች ተነስቶ የውጭዎቹንም ጉዳይ እየተመለከተ ነው። እነሆ እስካሁን በሺዎች የሚቆጠሩ ዜጎች ከእስር ተፈተዋል። በአገር ውስጥ ከሚንቀሳቀሰው የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና በውጭ አገር ውስጥ ከሚንቀሳቀሰው የግንቦት ሰባት አመራር አባል አቶ አንዳርጋቸው ጽጌ ድረስ ያሉት ከቃሊቲ እስር ቤት ወጥተዋል። ማስረጃና መረጃ ለማሰባሰብ በሂደት ላይ በነበረ የሽብር መዝገብ ተካተው የነበሩት የግንቦት ሰባት ሊቀመንበር ዶክተር ብርሃኑ ነጋ ክስም ተቋርጧል። መንግስት ያሸባሪ ሚዲያ በሚል በተደጋጋሚ ሲጠቅሳቸው የቆዩትና በዚሁ የሽብር መዝገብ ተካተው የነበሩት ኢሳትና ኦኤምኤን ክስም እንደዚሁ ተቋርጧል። የኦሮሞ ሚዲያ ኔትወርክ ኦኤምኤን ስራ አስኪያጅ አቶ ጃዋር መሐመድም ክሳቸው ከተቋረጠው መካከል ናቸው። በተለይ የግንቦት ሰባት የኦብነግና የኦነግ ጉዳይ ግን ከፍርድ ቤት ጋር ብቻ የተያያዘ አይደለም። እነዚህ ድርጅቶች በኢትዮጵያ ፓርላማን በአሸባሪነት ተፈርጀዋል። ሰሞኑን ይፋ የተደረገውን ይቅርታና ክስ ማቋረጥ ተከትሎ ይህ ፍረጃ ሊነሳ ስለመቻሉ ግን የታየ ፍንጭ የለም። የፌዴራል ጠቅላይ አቃቤ ሕግም ፍረጃውን ለማንሳት እንቅስቃሴ ስለመኖሩ መረጃ እንደሌለው ያስታወቀው ይህ የመንግስትና የፓርላማው ስልጣን ነው ብለዋል የፌዴራል ጠቅላይ አቃቤ ሕግ ቃል አቀባይ አቶ ተስፋዬ ዓለም ነው። በመንግስት ከታመነበት ሽብርን ጨምሮ የተለያዩ ጉዳዮች ሊታዩ እንደሚችሉ የይቅርታ መመሪያው እንደሚፈቅድ ቃል አቀባዩ አስተውሰዋል። አቶ አንዳርጋቸው የተፈቱትም በዚህ መመሪያ መሰረት ነው ብለዋል። እናም ሶስቱን የፖለቲካ ድርጅቶች በሽብርተኝነት የፈረጀው የፓርላማው ውሳኔ ስለመነሳቱ ግልጽ የሆነ ምልክት የለም። በተለይ አዲሱ ጠቅላይ ሚኒስትር ጥረቶች ተስፋ ሰጪ መሆናቸውን የሚገልጹት የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና አስተታፊ ለሆነ ብሔራዊ እርቅ ስለመነሳታቸው ግን ግልጽ አይደለም ይላሉ።
ሀገሪቱ እጅግ በጣም ወሳኝ የሆነ መስቀለኛ መንገድ ላይ ናት። አዲሱ ጠቅላይ ሚኒስትር በተግባር የተባለገ ነገር ቢሆን የሞከረ ያለው እስረኞችን የመፍታቱ ነው። ከጥሩ ንግግር ከጥሎ ያለው እሱ ነው። ብዙ ነገሮች ይቀራሉ። ለምሳሌ ብሔራዊ እርቅ ወይም መግባባት የሚባለው ሁሉም ፖለቲካ ኃይሎች እያጠቃለለ ነው ወይ? ገና ያልተመለሰ ጥያቄ ነው። አጀንዳ ተይዞ ንግግር ድርድር ተጀምሯል ወይ? እኔ እስከማውቀው ድረስ አልተጀመረም። መጀመሪያ ሁሉን የሚያጠቃልል ብሔራዊ እርቅ መንገድና መግባባት መንገድ ተይዟል አልተያዘም? መልስ ያላገኘ ነው።
ዶክተር መራ እንግዲህ የግንቦት ሰባት ከፍተኛ አመራር አባል አቶ አንዳርጋቸው ጽጌ እንዲፈቱ መወሰኑ ሶስት ፓርቲዎች ኢትዮጵያ ውስጥ የኢትዮጵያ ፓርቲዎች ማለት ነው ግንቦት ሰባት፣ ኦነግና ኦብነግ በአሸባሪነት መፈረጃቸው ይታወቃል በኢትዮጵያ ፓርላማ። እነዛን ሁሉ እንደገና አስከማየት ውሳኔውን በአሸባሪነት የመፈረጁን ጭምርና ፓርቲዎቹ ሀገር ውስጥ ገብተው እንዲንቀሳቀሱ እስከማስቻል እንድምታ ያለው ነው ለርሶ ሲሰሙት ይሄንን ነው ወይስ አንድም የፖለቲካ መሪ የመፍታት ብቻ ነው?
እኔ ባዛ መሃል ነው አንድ የፖለቲካ መሪ መፍታት ብቻ ነው ብሎ መውሰዱም አሁን ባለው ሁኔታ አቶ አንዳርጋቸውም ብቻ ሳይሆን ብዙዎቻችን ተፈትናል። በጎ ጅምር ነው፣ ምንም ጥያቄ የለው። ነገር ግን ከዚህ ያለፈ ለመሄዱ ያስቸግራል ነው። ለምሳሌ አንተ ፖለቲካ ድርጅቶችን አነሳ። ብዙ ጊዜ የኢትዮጵያ መንግስት ሲቸገር ከኦነግ ጋር ድርድር ይጀምራል። እስከ አውሮፓ እስከ ምን ድረስ እየሄደ ኖርዌይ ትዝለኛል፣ እዚህ ጀርመኒ ማንዳንድ ቦታዎች ሄድና ይደራደራል። ከዛ መሰረት እንትኑ ወሳኝ ነጥብ ሲነሳ ወይ መሳሪያ አስቀምጣችሁ ግቡ ወይ ህገ መንግስቱን በአደባባይ ተቀብለናል ብላችሁ አውጃችሁ ካልመጣችሁ የሚል ቅድመ ሁኔታዎችን ያነሳና በዛው ድርድሩ ይፈርሳል። አንድ ጊዜ አይደለም ከዛ በላይ ማለት ነው። ኦብነግ የሚባለው የኦጋዴን ነጻ አውጪ ግንባር ጋር በብዙ ጊዜ በምስልም በግልጽም ድርድሮ ሲካሄዱ ነበር። ከዛ በኋላ እንደመጨረሻ ላይ የኦብነግ ባለስልጣን ከኬንያ ተጠልፎ ተወሰደብን ብሎ ያሉ ነው። ከተስማሙ በኋላ ማለት ነው። አንዳንዶቹ መጥቶ ኢትዮጵያ ሆቴልም ከተስተናገዱ እንድንጋሉ በኋላ እንደገና ደግሞ ሲፈርስ ነው የምናየው። ከኬንያ ድረስ ተጠልፎ እንትን ይማቅ እንደራደረን ብሎ ተደራድሮም የተወሰነ ውሳኔ ላይ ደርሰናል ከተባለ ደግሞ ያም እንደገና መልሶ ይፈርሳል። ስለዚህ ኦብነግም የኦነግም የመጀመሪያ ጊዜ አይደለም። ምናልባት ይሄን ያክል በተወሰነ ደረጃ ሄዶ ግንቦት ሰባት ጋር አዲስ ሊሆን ይችላል፣ ግን ከሌሎቹ ጋር አዲስ አይደለም። ስለዚህ ከዚህ በፊትም በተደጋጋሚ እዛ ደርሶ ወደኋላ ይሄዳል።
ወደ ኋላ ለመልሰው ዶክተር መራ የኢሃድግ ስራ አስፈጻሚ ኮሚቴ ከታህሳስ 3 ቀን ጀምሮ ለ17 ቀናት ከተሰበሰበ በኋላ ነው መጀመሪያ የፖለቲካ መሪዎችን ጨምሮ ሌሎችን እስረኞች ለአፍታት ይወሰነው። እርሶ ያ ውሳኔ እዚህ ደረጃ ይደርሳል ብለው ገምተው ነበር? ለምሳሌ ከዛ ውሳኔ በኋላ እንግዲህ በሺዎች የሚቆጠሩ ናቸው የተፈቱት። ይሄው አሁን የግንቦት ሰባት ከፍተኛ አመራር ላይ ደርሷል መፍታቱ። እርግጥ የሚቀሩ አሉ ብለዋል እርሶ በርካታ ነው ወይስ የአዲሱ ጠቅላይ ሚኒስትር ተጨማሪ ግፊት ተነሳሽነት ነው ሌሎች በርካቶች እንዲፈቱ ያደረገው? በርሶምነት የቱ ላይ ነው ሚዛኑ?
እኔ ሁለቱም ሊሆን ይችላል። ጠቅላይ ሚኒስትሩ እንግዲህ የሚናገራቸው ነገሮች ወደ ስራ ለመተርጎም ጥረት ማድረጉ እንዳለ መገመት ይቻላል ከሚናገራቸው ከሚሞክራቸው ነገሮች። ነገር ግን የህዝብም ተራሶው ጨምሮ የፖለቲካ ኃይሎች ብቻ ሳይሆኑ ኢህአዴግ የተናገረውን ኢህአዴግ መሪዎች የተናገሩ ስራ ላይ ካላዋሉ የሚለው የአንድ ሰው የጥቂት ሰዎች የጥቂት ፖለቲካ ቡድኖች ይችላል። በአጠቃላይ ህዝቡ እንኳን ተራው ዜጋ በኢትዮጵያ ሚዲያ እንኳን ሲጠየቅ እንግዲህ ስራ ላይ ካዋሉ ወደ ስራ ከለወጡ የሚለው እንደ መጽሐፍ ቅዱስ ወይም እንደ ቁርአን ይደጋገማል። ስለዚህ ዝም ብሎ አንዳንድ ነገሮችን አድርጎ ማለፉ አስቸጋሪ ስለሆነ ምናልባትም አንዳንድ አካባቢዎች እንደ ኦሮሚያ አይነቱ ለምሳሌ ምንም ጥያቄ የለውም። እነ በቀለ ገርባ ከኔ ኋላ ቀርቷል አንድ ወር አካባቢ ወደ በፍጥነት ወደ እንትን ማድረግ የሄዱት አመፅ እንደገና ተቀስቅሶ መንገድ ተዘግቶ ብዙ ችግሮች ከተፈጠሩ በኋላ በፍጥነት በይቅርታ ካልሆነ ሲሉ የነበረው ወደ እነሱንም አንዱ አለምንም ያለ ቅርታ ወደ መፍታቱ ነው ሄደው። ስለዚህ ውስጥም ውጭም ግፊት ሊኖር ይችላል የሚል ግምት አለኝ። አንድ ነገር ግን አንዳርጋቸው አይነቱ ይፈታሉ የሚል ግን ስጋት ነበረኝ ማልዋሽም። ምክንያቱም ታውቁ እንደሆን የነበረው ጠቅላይ አቃቤ ሕግ ሲናገር ይፈታሉ ከተባሉ በኋላ ካቴራዎች ይወጡ ይመስላሉ። እንዲያ
ፈርቶች ነበር።
አዎ መስፈርቶች ብሎ እንዲያደረገ ብሎ በተለይ አንዷ ለአንድ አርጋቸው አይነቱ የወጣች ትመስለኝ ነበር። በተረጋጋሚ ህገ መንግስታዊ ስርዓቱን ለማናድ የሞከረ ሰው አይጨምር የሚል ነበረችበት ትዝላችሁ እንደሆነ። ያ በግልጽ ቋንቋ እኔ ለአንድ አርጋቸው እሱን ለማቆየት ለማስቀረት የወጣ መስፈርት ተብሎ ነው እየተሰማኝ። እንደዛ ብዬ ነው በግምት የወሰድኩኝ። ስለዚህ አንድ አርጋቸው ድረስ መድረሱ በማድረጉ እውነትም ትንሽ ከተጠበቀ ነው በላይ ሄደዋል። ግን አሁንም ደግሞ ህዝቡ የሚጠይቀው ሙሉ መልስ የለም። ሙሉ አልተመለሰም። አሁንም ቢሆን እስረኞች አንድም ሁለትም ይሁን ከዛ በላይ አሁንም በሺዎች አሉ። የፖለቲካ እስረኞች እንዲፈቱ ህዝቡ ይፈልጋል፣ ይጠይቃል፣ እየጠየቀ ነው። ኢህአዴግ ምን ይላል? አዲሱ በተለይ አዲሱ ጠቅላይ ሚኒስትር የሚሻለው በነካ እጃቸው ይሄን ቢገላገሉት ይሻላል። ተጨማሪ እስረኞች እኮ እየመጡ ነው። ምን ጥያቄ የለም፣ አንዳንድ ቦታዎች እናያለን። እንደዚህ በኮማንድ ፖስቱም በምንም ከዛም አልፎ ግድያዎችም ለምሳሌ አሉ ብዙ ቦታዎች ማለት ነው። ስለዚህ እነዚህን እስረኞች በሁለት ወር ፈተን ጨርሳለን ከተባለ በኋላ በአምስት ወር እኔ ከተፈታው አምስት ወር የሆነኝ ነው እንዳም አልፎኛል። በአምስት ወር ውስጥ በሁለት ወር ቃል የገባው ያደግ ፈቶ እንደማ ያደግ መሪዎቹ ማለት ነው በአምስት ወርም ፈቶ መጨረስ አልቻሉ። ይሄ በጣም የተወሳሰበ ምን የሆነ እንትን የሆነ ችግር ኖሯቸው አይደለም። ለምሳሌ አሁን ከፍ ያለው ተፈራው የሚባለው ልጅ ማንንም እዚያ ያለ እስረኛ ተባጋዮች በሙሉ ያውቁታል።
አካል ጉዳተኛ ስለሆኑ ማለት ነው።
አካል ጉዳተኛ ስለሆኑ ሲታመሙ ምን ሲሆኑ እንደዚህ ሲሆኑ
ከኦነግ ተጠርጥረው ታሰሩ ያሏቸው ነው የሚነግሩኝ።
እና እንደዚህ ያለ
ስንት አመት ነው የታሰሩት እሳቸው?
እንደሰማው ከ12 አመት ያላነሰ ነው።
በቃሊቲ ማለት ነው።
በቃሊቲ ሌሎች ነው በአጠቃላይ እስር ቤት ማዕከላዊም ነበር በተለያየ መጨረሻ ቃሊቲ። አሁን እንደዚህ ሲታይ ምንድነው የማጣት ጥያቄ አለ። ያና ክል ደግሞ ሙሉ የተወሳሰበ ችግር ኖሮ አይመስለኝም። ግን ከልብ አንዳንድ አካባቢ ያሉትን እስረኞች ምናልባትም ኦሮሞ አካባቢ ያሉ እስረኞችን በተፈለገው መንገድ ለመፍታት መንግስት የተቸገረበት ይመስላል በእኔ ግምት። ግን እነዚህ አይነቶቹን ጨምሮ ብሔራዊ እርቅ ካለ ብሔራዊ እርቅ ነው፣ ብሔራዊ መግባባት ከተባለ ብሔራዊ መግባባት ነው። በሁለት ማነው እንትን መጫወት ለመንግስትም አይጠቅመው። ይህንን ተገላግሎ ወደ ሌሎች ጉዳዮች ቢሄድ ይሻላል።
መገላገል ማለት ምን ማለት ነው?
ፈጥኖ መጨረስ
ምን በማድረግ በአጠቃላይ ምህረት ማወጅ ነው ጠቅላይ ሚኒስትሩ የሚችሉ
ላይ በፖለቲካ ጉዳይ የታሰሩ በፖለቲካ ጉዳይ ፖለቲካ እስረኛ ማለት ያደግ ይጨንቀዋል። ፖለቲካ እስረኛ አለኝ ብሎ ማለት ይጨንቀዋል። ዞሮ ዞሮ በዚህም ሆነ በዚህ በፖለቲካ ጉዳይ በፖለቲካ ነክ የታሰሩ ግለሰቦች የድርጅት አባሎች የሆኑ አልሆኑ ወደ ብሔራዊ መግባባት ቃል የገቡት በዛ መሰረት ስለሆነ ያንን አጠቃላይ ምህረት ቢያደርጉ ይገላገላሉ። ማን ቀረ፣ ማን ተፈታ፣ ማን እንደዚህ ሆነ፣ በየጊዜው አንድ ጥያቄ ሲፈታ ሌላ ጥያቄ ይዞ ህዝቡ እንትን ይላል። ከዛ ሁሉ ጭቅጭቅ። ዞሮ ዞሮ ጉዳዩ የፖለቲካ እስረኛ ነው ወይ ፖለቲካ ጉዳይ የታሰሩ ናቸው፣ በተለያየ መንገድ የመፍት ጥያቄ ጠይቆ የታሰሩ ናቸው። አንዴ ቢገላገሉ ይሻላል ማለት ነው ለኢህአዴግ ለራሱ ማስተራር።
ዶክተር መረራ ወደ ሌላ ርዕስ ለመልሰው ከዚሁ ጋር ይገናኛል። እርግጥ የቀድሞው የኦነግ ያሁኑ የኦሮሞ ዴሞክራሲያዊ ግንባር ሊቀመንበር አቶ ሌንጮ ለታ፣ ምክትላቸው አቶ ዲማ ነገው፣ ሌሎችም አዲስ አበባ ገብተዋል። እንዴት አዩት? መጀመሪያ እናንተን እርስዎን የግሎትና የፓርቲዎትን አስተያየት በዚህ ላይ ይንገሩኝና ወደ ሌላ ጥያቄ ሄዳለሁ።
ወደ ሌላ ጥያቄ ቢትል ይሻላል። አንድ ነገር ብቻ ልነግርህ፣ መጥቶ ጠይቆናል። እዚህ ቢሮ መጥቶ ጠይቆናል። ሰላምታ
ለንጮ መጥተው ለሰላምታ መጥተው ነበር።
አዎ ለንጮም ሌሎች ሶስት ተባሎች በአራት አማራጭ መጥቶ ሰላም ብሎናል፣ ጠይቆናል። ከዛ ያለፈ ምንም የተሰራ ነገር የለም። እና ከዚህ ያለፈ ደግሞ አስተያየት ለመስጠት አልፈልግም፣ ድርጅታችንም አይፈልግም።
እንግዲህ አስተያየት አንሰጥም ስትሉ ከዛ በኋላ ከዛ ባለፈ ግንኙነት ውስጥ አይደለንም ያለ ነው እያሉኝ ነው። ሌሎች የተደረጉ ውይይቶች አብሮ ከመስራት አንጻር ሊሆን ይችላል። በአጠቃላይ
የሉም። እነሱም ገና እንደነገሩን አካባቢውን እያጠኑ ነው፣ እያዩ ነው። እኛም እዛ የሚያደርስ ነገር እና ዝግጅት የለንም። ዞሮ ዞሮ ሰላም ብሎናል። ከዚህ ያለፈ ስምምነት፣ ንግግር፣ ውይይት የለም።
እናም አቶ አንዳርጋቸው ቢፈቱም የዶክተር ብርሃኑ ክስ ሊቋረጥም ቀጣዩ የኢትዮጵያ የፖለቲካ አቅጣጫ ግልጽ አይደለም። አንድ የአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ መምህር እንደገለጹትም ከዚህ በኋላ የሚኖረውን የክንውኖች ቅደም ተከተል ማወቅ አይቻልም። እርሳቸው እንደሚሉት የኦነግ፣ ኦብነግና ግንቦት ሰባት በሽብርተኝነት መፈረጅ ጉዳይ በቀጣይ የሚደረግ ድርድር አካል ሊሆን ይችላል። ከድርድሩ በፊትም ግን ውሳኔ ሊሰጥበት ይችላል ይላሉ። የፌደራል ጠቅላይ አቃቤ ሕግ ለአሜሪካ ድምጽ እንደገለጸው ደግሞ ክስ በማቋረጥና ይቅርታ በማድረግ እስረኞችን የመፍታቱ ጉዳይ ይቀጥላል። ይህ የአንድ ጀምበር ስራ አይደለም ያሉት የዚህ ተቋም ቃል አቀባይ አቶ ተስፋዬ ዓለም ነው። ከዚህ በኋላም ጉዳያቸው በየደረጃው እየተጣራ የሚፈቱ ዜጎች እንደሚኖሩ አረጋግጠዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አድማጮች የመጽሔቱን ትንታኔ ነው የምትከታተሉት። ፕሮግራማችን ይቀጥላል። የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር ማይክ ፖምፒዮ የፕሬዚዳንት ዶናልድ ትራምፕ አስተዳደር የኢራን የኒውክሌር ፕሮግራም እንዲያበቃ በሚል የወጠነውን እቅድ ከአሜሪካ ድምጽ የኢራን ማለትም የፐርዣ ፕሮግራም ጋር ባካሄዱት ቃለ ምልልስ አብራርተዋል። የአሜሪካ ድምጿ ጁሊ ታቦ እንደዘገበችው ባለፈው ሐሙስ የተደረገው ውይይት በቅርቡ በኢራን የተካሄደውን የተቃውሞ ሰልፍና በቴህራን በእስር ላይ የሚገኙ አሜሪካውያንን ለማስፈታት የትራምፕ አስተዳደር የያዘውን ጥረት አስረድተዋል። አሉላ ከበደ ነው ያቀናበረው።
የውጭ ጉዳይ ሚኒስትር ፖምፒዮ ለአሜሪካ ድምጿ ሳተራ ደራክሼሽ በሰጡት ቃል ኢራን ትኩረት የምትሻ አገር ናት ነው ያሉት።
It's a something that the president has viewed as a serious threat to
ለመካከለኛው ምስራቅ መረጋጋት እናም ለዩናይትድ ስቴትስ ደህንነት ታላቅ አደጋ ደቃኝ መሆኑን ፕሬዝዳንቱ አጤነዋል። ኢራናውያን የሚገኙበትን ሁኔታ በመመርመርም አሜሪካ ሁነኛ ለውጥ ለማምጣት የምትችልበት ቦታ ነው ብለው ያምናሉ።
አዲሱ የደህንነት እቅድ ፓምፒዮ እንደሚሉት ቀደም ባለው ስምምነት በኢራንና በስድስቱ አገሮች መካከል ተደርሶ የነበረውን በኢራን የኒውክሌር ፕሮግራም ላይ ያተኮረ ስምምነት ማለታቸው ነው ተተተው የነበሩ እጅግ አስፈላጊ ጉዳዮች ተካተውበታል ብለዋል።
The first agreement was very narrow. It was an effort to say that the Iranian regime was spending a ton of money on it.
የመጀመሪያው ስምምነት በጣም ጠባብ ነበር። የኢራን መንግስት በኒኩሌር መርሃ ግብሩ ላይ ከፍተኛ መጠን ያለው ገንዘብ ያፈሳል። ያን መርሃ ግብሩን ለማቋረጥ መፈለጉ ድንቅ አላማ ነው። መልካምና ላቅ ያለ ዋጋ ያለው ግብ። ይሁንና በአንጻሩ ኢራን የምትደቅነው ግን ከዚህ ሁሉ የበረታ አደጋ ነው። ሚሳይሎችን ወደ ሌሎች ሙስሊም አገሮች ይተኩሳሉ። የህዝብ ሰብአዊ መብት ይነፍጋሉ።
የትራምፕ አስተዳደር በኢራን የመንግስት ለውጥ እንዲመጣ ጥረት እያደረገ አይደለም ያሉት ፖምፒዮ ከሀገር ውጭ ያሉ ተቃዋሚ ቡድኖችን ግን የሚደግፉ መሆናቸውን ተናግረዋል።
So long as they're working towards the same thing, we don't want them advocating for regime change either. We want them working.
የሚንቀሳቀሱትና የሚሰሩት ለተመሳሳይ ጉዳይና ግብ ከሆነ በኢራን ለመንግስት ለውጥ እንዲያቀነቅኑም አንፈልግም፣ ለኢራን ህዝብ እንዲታገሉ እንጂ። ኑሯቸውን በሰላም ከመምራት ያልተሻገረ ፍላጎት ላላቸው ኢራናውያን እንዲሰሩ።
ፖምፒዮ አክለውም በአሁን ወቅት በኢራን በእስር ላይ የሚገኙ አሜሪካውያንን ለማስፈታት ቡድናቸው ሌት ተቀን በመስራት ላይ መሆኑን ተናግረዋል። የኢራን ህዝብ በአገሪቱ ስለተንሰራፋው ሙስናም እውነቱን የማወቅ መብት አለው ነው ያሉት።
You have senior leaders that are pocketing money using businesses that are nominally fronts and frankly just
የህዝብ ገንዘብ ወደ ኪሳቸው የሚያስገቡ ከፍተኛ ባለስልጣናት አሉ። ለስሙ ያህል የንግድ ድርጅት ከፊት ያሳዩ፣ እንደውነቱ ግን ስርቆት ነው ያዙት። በማስረጃ ማረጋገጥና ማሳየት የምንችለውን ያህል የኢራን ህዝብ እውነቱን እንዲያረጋግጥና በእርግጥ እነኚህ ሰዎች ሀገራቸውን መምራት ያለባቸው መሆናቸውን ራሱ እንዲፈርድ ማስረጃውን ይፋ ማድረግ እንችላለን።
የውጭ ጉዳይ ሚኒስትር ፖምፒዮ ባለፈው ሐሙስ ለዩናይትድ ስቴትስ ምክር ቤት አባላት ሲናገሩም የትራምፕ አስተዳደር ቀደም ሲል በኢራን ላይ ተጥሎ የነበረውን ማዕቀብ መልሶ ተግባራዊ ለማድረግ መሰናዳቱን እንዲሁም ኢራን የክፋት ስራዎችን የምታከናውንበት ያሉትን ገንዘብ እንዳታገኝም ተጨማሪ አዲስ ማዕቀብ የመጣል እቅድ መያዛቸውን ተናግረዋል። ዋሽንግተን በቅርቡ የኢራንን የኒውክሌር ፕሮግራም ቀጣይ ሂደት አስመልክቶ ከአጋሮቿ ጋር ተገናኝታ የመነጋገር እቅድ መያዟን አንድ የዩናይትድ ስቴትስ ከፍተኛ ዲፕሎማት ለእንግሊዝ ፓርላማ ተናግረዋል።
የመጽሔት ክፍለ ጊዜ ዘገባዎቻችንን አጠናቀናል። አብራችሁ እንድታመሹ በድጋሚ እንጋብዛችኋለን። ቆንጂት ታዬና
አዲሱ አበበ ነን። ወደ ሁለተኛው ፕሮግራም አጋማሽ ተሸጋግረናል።
ሰዓቱ በኢትዮጵያና አካባቢዋ 3 ሰዓት ተኩል ሌል ነው። በሁለተኛው አጋማሽ የምንጀምረው በንግድና ህብረተሰብ ዝግጅት ይሆናል።
ንግድና መጣኔ ሀብት ዛሬ የሚያቀርበው በቡና እርሻ የተሰማሩ ባለሙያ በእንግድነት ይዟል አቶ ወርቁ አዶ። በስቱዲያችን ተገኝተው ከሄኖክ ሰማግዜር ጋር ስለ ኢትዮጵያ የግብርና ዘርፍ ፈተናዎች እና እድሎች ተወያይተዋል።
እርሻው የሚገኘው በደቡብ ክልል በሸካ ዞን ባንደራቻ ወረዳ ነው። ሁለት የእርሻ ቦታዎች አሉኝ። በሁለቱ እርሻ ቦታዎች ላይ ቤተሰቦችን ይዤ ወደ 450 ሄክታር ላይ የቡና ልማት ያለማው ነው ያለሁት።
እንግዲህ 450 ሄክታር ማለት እንግዲህ መካከለኛ ከሚባሉ የቡና አምራቾች ተርታ የሚያሰልፍ ነው። ትልልቅ ኩባንያዎች አሉ፣ እነ ሆራይዘንን የመሳሰሉ በዛም አካባቢ የሚሰሩ ሌሎችም እንደዚህ አሉ። ለመካከለኛና ሰፋፊ እርሻዎች በኢትዮጵያ ምቹ የ ኢንቨስትመንት ሁኔታ ይታያል።
በመሰረቱ እንግዲህ ምቹ ኢንቨስትመንት ሁኔታዎች ስንል ብዙ ነገሮችን ስናነሳ ብዙ የምናገኛቸውም አሉ የማናገኛቸውም አሉ። አንደኛ የተፈጥሮ ችግር አለ። በዚህ በቡና ስራ ላይ ችግር እየሆነ የመጣለው የሰው ኃይል ማግኘት ነው፣ ጉልበት ማግኘት ነው። እንግዲህ የሰውን ጉልበት ለማግኘት በጣም ምክንያቱም ይሄ እርሻ በማሽን ወይንም በሃርቨስተር ወይንም በምን የምሰበሰብ ሳይሆን በሰው እጅ የምሰበሰብ ስለሆነ በአብዛኛው የሰውን ጉልበት የምንጠቀምበት ስለሆነ የሰው ጉልበት አንዱ ችግር ያለብን እሱ ነው። ሌላው ደግሞ የገበያው ሁኔታ ነው። ይህንን ኤክስፖርት ምርት እንግዲህ በጥሩ ዋጋ ተሽጦ ያወጣነውን ወጪ ካልሸፈነ ከችግር ሊያወጣን አይችልም እና የውጭ ገበያን ማስተሳሰሩ ከውጭ ገበያ ጋር ያለን ግንኙነት ግልጽ ያለ መሆኑ ግልጽ መሆኑ ማለት አሁን በአጋጣሚ እዚህ ሀገር መጥቼ የቡናን የሪቴል ወይንም የችርቻሮ ዋጋ ሳይ ተጠቃሚው መከፍለውና እኛ እዛ የምናገኘው በጣም የተራራቀ ነው። ይሄ ችግር ራሱ ለማንኛውም ችግራችንን እንዳናቃልል የሚያደርገን የፋይናንስ ለውጥ አመተን እርሻችንም ለማሻሻል የሀገሪቷንም ኢኮኖሚ ለማሳደግ እኛም ለመጠቀም ይሄ የገበያ ተስስሩ ከባድ ችግር እንዳለ ለመገንዘብ ችያለሁ። ይሄ ችግር ደግሞ መቀረፍ ያለበት ይመስለኛል።
ወደ ገበያው እንመለሳለን። እንግዲህ የሰው ኃይልን በተመለከተ ለምሳሌ ምን ያህል ሰው ነው ቀጥራቸው የምታሰሩት በእናንተ ሁለት እርሻዎች?
እንግዲህ ይሄ እርሻ እንግዲህ ሁለት ፌዝ ነው አለው። አንደኛው እርሻውን በየጊዜው ከአረም እና ከአንዳንድ ሁኔታዎች የመቆጣጠር እንግለቀን የሚሰራ
ሰራተኞች
ሰራተኞች አሉ፣ በቋሚ ሰራተኞች። ከዛ በኋላ ደግሞ ምርት በምንሰበስብበት ጊዜ በጣም ብዙ የሰው ኃይል ያስፈልገናል። ቡና በጣም ቻሌንጅ አስቸጋሪ ምርት ነው። ዛሬ የቀላውን ዛሬ ካላነሳን ወርቆ ነው የሚያድረው። እዛ ያንን በትክክል ለመሰብሰብ በቂ የሆነ የሰው ጉልበት ያስፈልጋል። ያንን የሰው ጉልበት ለማግኘት በጣም 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 ከባድ ችግር ነው ያለበት። ምክንያቱም ምንድነው ያ አካባቢ በአብዛኛው በተመሳሳይ ጊዜና ሰዓት የቡና ምርት ስለምደርስ ሁሉም እርሻ ገበሬ በራሱ ሳይቀር የሰው ጉልበት ይፈልጋል። እዛ አካባቢ የሚገኘው የሰው ጉልበት ግን ይሄንን ችግር ሊያቃልል አይችልም።
ከሌላ ቦታ ማምጣት አይቻልም።
ይሄንን እያደረግን ነው ያለነው። 100 ኪሎ ሜትር፣ 70 ኪሎ ሜትር፣ 80 ኪሎ ሜትር ይሄን እያመጣን ስንቅ እያዘጋጀን መጠለያ እያዘጋጀን ነው እያሰራን ያለነው።
በዛ አካባቢ ገበሬዎች በተለይ አካባቢው ኗሪዎች የሚያነሱት ኢንቨስተሮች በሚመጡ ጊዜ መሬት እንነጠቃለንና መሬቱ ተወስዶ ደግሞ በገዛ መሬታችን ጭሰኛ ሆነን እንሰራለን የሚል ሐሳብ ያላቸው አሉ። ክፍያው እንዴት ነው የምትፈጽሙት? ምን ያህል ነው የሚከፈላቸው?
እንግዲህ ክፍያው በሁለት ዘርፍ ነው የምናው። በቋሚነት ምን ከፍላቸው ሰራተኞች አሉ፣ እንዳልኩኝ አረሙን የሚቆጣጠሩ፣ ሌላ እለት ተእለት ስራዎችን የሚሰሩ አሉ። ለምሳሌ ብዙ ሰራተኛ የምናሰማራው በቡና ምርት በምንሰበስብበት ጊዜ ነው። ያ በምንሰበስብበት ጊዜ በጣም ክፍያው ይለያያል። ልክ አሁን ቡና በጥሩ ሁኔታ ቀልቶ፣ ምክንያቱም በኪሎ ነው የምንከፍላቸው። አንድ ኪሎ ለቅሞ ሲያመጣ ለአንድ ኪሎ ከሁለት ብር ከ50 ጀምረን እንከፍላለን ለሰራተኛ። አንድ ሰራተኛ ለምሳሌ ቡና በብዛት ከቀላ 100 ኪሎ ከሰበሰበ 200 ብር ሊያገኝ ይችላል። እንግዲህ 100 ይለቀመ ከዛ እንዳቀሙ 50 60 70 ኪሎ ይለቀመ በዚህ ስሌት እየተባዛ ያንን ይዞ ይሄዳል። ከዛ ደግሞ ምርቱ ያለቀ ሲሄድ ወደ 3 ብር ከ50 እያለ የሚሄድበት ጊዜ አለ። ይሄ እንግዲህ ይሄ ሁሉ ወጪ የባለ እርሻው ነው። እንግዲህ ያ ባለ እርሻው ይሄንን ወጪ አውጥቶ ይመልሰዋል አይመልሰውም ብዙ ነገሮች እዛው ስላሉ
ስለ ገበያው ጉዳይ እንነጋገር። እንግዲህ በኢትዮጵያ በተለይ አነስተኛ መሆኑ መካከለኛ ገበሬዎች የገበያ ድርሻቸው ከዓለም አቀፍ የቡና ዋጋ የገበያ ድርሻቸው እንዲሰፋ በማሰብ የተጀመሩ የገበያ ስርዓት መዘርጋቶች አሉ። አንደኛው የኢትዮጵያ ምርት ገበያ ኢሲኤክስ ነው። በኢሲኤክስ በኩል እንዴት ነው የምትሰሩት እናንተ?
ኢሲኤክስ አዲስ ወጣት ድርጅት ነው። አላማውም ስቋቋም የኢትዮጵያን ምርት ከውጪ አገር ጋራ በገበያ ለማስተሳሰር ነው። ሪሊ ይሄ አዲስ ነው ድርጅቱ። አዲስ ከመሆኑም የተነሳ ብዙ መከድ ያለባቸው ነገሮች አሉ። ብዙ መከድ ያለባቸው ስንል በእውነት አንድ ኢትዮጵያ ገበሬ ያወጣው ለዛ ቡና ምርት ለማምረት ያወጣው ወጪና የሚያገኘው ገቢ እየተመጣጠነ ነው ወይ? ይሄ በደንብ መሰላት ያለበት ነገር ይመስለኛል። ያለበለዚያ የገበያ ግንኙነቱ እንዳይበላሽ እኔ ስጋት አለኝ። አንድ ገበሬ ቡናን አምርቶ ለዓለም አቀፍ ገበያ አቅርቦ ወይንም በዚህ በኢትዮጵያ ምርት ገበያ ድርጅት አቅርቦ የሚገባውን ካላገኘ ለዚህ ምርት ያለው ፍላጎት እየቀነሰ እንዳይሄድ ስጋት አለኝ። ምክንያቱም አሁን ጊዜ ወደ ገበሬ ወርታች ወረድ ብለን ስናይ ገበሬ ብዙ ወጪ ነው የሚያወጣ ለቡናው። ምክንያቱም የማይታዩ ወጪዎች አሉ። ልጆቹን ምስቱን ራሱን ይዞ የሚሰራበት ጊዜ ዛሬ ከኪሱ ገንዘብ ስለማይከፍል ግን ያ በገንዘብ ብትመን ሪሊ ለዛ ላወጣው ነገር በቂ ገቢ ያገኘ ነው ወይ? ይሄ
ስለዚህ የገበያ ድርሻው መስፋት አለበት። ሌላኛው መሰረተ ልማቱ የገበያ መሰረተ ልማቱ ምንድነው የሚመስለው? በየአካባቢው መጋዘኖች አሉ። ከመጋዘን የሚሰጥ እንደደረሰኝ የመጋዘን ደረሰኝ አሰራር አላቸው ስቶሬጅ ሪሲት ሲስተም የሚባለው እሱ እንዴት እንደሚሰራ አዲስ አበባ ድረስ ነው ይዛችሁ የምትመጡት እንዴት ነው?
ወል እኛ እንግዲህ በየክልላችን አሁን ለምሳሌ ደቡብን ያየን እንደሆነ ቦንጋ ላይ ነው የኢትዮጵያ ምርት ገበያ ድርጅት መጋዘን ያለው።
እሺ
እኛ እዛ ወስተን ቡናችንን ለነሱ እናስረክባለን። እዛ ናሙና ቅምሻ ይደረጋል። በዛ በቅምሻው መሰረት ለዛ ቡና ደረጃ ይሰጣዋል። እኛ ቡናውን እዛ አስረክበን ጨረታውን የምንጫረተው አዲስ አበባ ኢትዮጵያ ምርት ገበያ ድርጅት
ማለት። ስለዚህ መድረክ አላችሁ ማለት ነው እዛ ገበያ ራሳችሁ ናችሁ
ራሳችን እንገባለን። አሁን በጣም ትልቁ ነገር ይሄ ነው። መግባት እንችላለን። ይሄ ትልቅ እድል ተሰጥቶናል። አሁን ገበሬው ገብቶ ድሮ በወኪል ነበር የሚሸጠው። አሁን ራሱ ገብቶ ገፍተን ቡናችንን መሸጥ በገበያው ላይ መስተዋተፍ እንችላለን።
አድማጮች ፕሮግራማችን ይቀጥላል። በቅርብ ሳምንታት የተከሰከሰባት ኢቦላ ከ50 ሰው በላይ አዳርሶ 25 ሰው የገደለባት ኮንጎ ዲሞክራሲያዊት ሪፐብሊክ ባለስልጣናት ወረርሽኙን ለመቆጣጠር ያግዛል ያሉትን ክትባት መስጠት ጀምረዋል። ይሁንና የኢቦላ ነገር ከፍ ያለ እምነትና መተማመንን የሚጠይቅ ነውና ዘመቻው ችግሮች ሳይደቅምበት እንደማይቀርም የጤና ባለሙያዎችና የመስክ ሰራተኞች ስጋታቸውን እየገለጡ መሆናቸውን ጆሃንስበርግ የምትገኘው ሪፖርተራችን አኒታ ፖል ዘግባለች። በሌላ በኩል ደግሞ ኢትዮጵያ እንዳይገባ ለመከላከል የሚያስችል በመክተል ጠቅላይ ሚኒስትር የሚመራ ግብረ ኃይል አቋቋማ እየተንቀሳቀሰች መሆኑን የጤና ጥበቃ ባለስልጣናት ለሰለሞን አባተ ገልጠውለታል። ሰለሞንም እንዲያቀናብሮታል።
የኮንጎ ዲሞክራሲያዊት ሪፐብሊክ ሰሜን ምዕራብ ጫፍ ገጠራማ አካባቢዎች በሰሞኑ ኢቦላ ክፉኛ የተመቱና የበዛ ስጋትም ያንዣበበባቸው ናቸው። በእነዚያ መንደሮች ውስጥ የሚኖሩ ለቫይረስ ወረርሽኝ ይበልጥ የተጋለጡና አደጋ ያፈጠጠባቸው ናቸው የሚባሉ ሰዎችን አንጥረው ለመለየት የጤና ባለስልጣናቱ እየጣሩ ናቸው። በዚህ እንቅስቃሴ አንድም የቫይረሱን ጉዞ ማቋረጥ አንድም ደግሞ እጅግ ውሱን የሆነውን የክትባቱን አቅርቦት ውጤታማ በሆነ ሁኔታ ለመጠቀም እንደሚያስችላቸው ነው የጤና ኃላፊዎችና ሰራተኞቹ ተስፋ የሰነቁት። አሁን ለጊዜው በእጃቸው የሚገኘው በሙከራ ላይ ያለ ክትባት 7500 ሰው ለመከተብ የሚያስችላቸው ሲሆን ዘመቻው ቢኮሮና ኢቦኮ በሚባሉት የገጠር ማህበረሰቦች ውስጥ ነው የተጀመረው። ያለም የጤና ድርጅቱ ቃል አቀባይ ታሪክ ያሳሪቪች ትናንት ለቪኦኤ እንደገለጹት
This is not a general mass immunization as it is being done for some other diseases.
ይህ በሌሎች አንዳንድ በሽታዎች ላይ እንደሚደረገው አይነት አጠቃላይና ሁሉንም ሰው ለማዳረስ የታሰበ ክትባት ዘመቻ አይደለም። አሁን እየፈለግን ያለነው ኢቦላ ቫይረስ እንዳለባቸው ከተረጋገጠ ሰዎች ጋር የቅርብ ንክኪ ያላቸውን ወይም የነበራቸውና እንደገናም ከነርሱ ቅርበት ከነበራቸው ሰዎች ጋር የተገናኙ ሶስተኛ ንክኪዎችን ነው። ስለዚህ በኢቦላ በተያዘው ሰው ዙሪያ የቀለበት አጥር ነው የምናበጀው።
ይህ ስራ ደግሞ ጥንቃቄን ይጠይቃል። ከህክምናም ወጣና ላቅ ያሉ እንቅስቃሴዎችንም ያካትታል ብለዋል የተባበሩት መንግስታት ድርጅት የህፃናት መርጃ አጣዳፊ ፈንድ የመስክ ሰራተኛ ዣን ክላውድ ንዘንጉ።
La grande mission que nous avons donc en communication pour le développement ici avec UNICEF
ሰራተኞቹ ቤት ለቤት እየሄዱ ክትባቱ የቫይረሱን መተላለፍ እንደሚያቆም ስለ ክትባቱ ጥቅሞች ሰው ምን ማድረግ እንዳለበት ስለ ምግባር ይናገሩና በመጨረሻ እንዲከተብ ይቀሰቅሱታል።
የኮንጎ ባለስልጣናት ኢቦላ እንደመጣባቸው ለመጀመሪያ ጊዜ ተናገሩት በሚያዝያ መጨረሻ አካባቢ ነው። ኮንጎ ይህንን ከተያዙ የመትረፍ ድሉ ግፋቢል 50 ከመቶ የሆነ በሽታ ስትጋፈጥ አሁን የመጀመሪያ ጊዜው አይደለም። ነገር ግን በአውሮፓ አቆጣጠር በ2014 ዓመተ ምህረት ተቀስቅሶ እስከዛሬ 2 ዓመት አካባቢ 2016 ዓመተ ምህረት ማለት ነው የዘለቀው ምዕራብ አፍሪካን ለመጀመሪያ ጊዜ የመጣው ኢቦላ ለጤና ባለስልጣናቱ ከሰጣቸው ትምህርት አንዱና ግዙፉ የሚሉት የህዝብ አመኔታ ነው። ባለፈው ሳምንት ውስጥ እምባንዳካ ከተማ ውስጥ ከሚገኙ አግልሎ የማቆያ ክፍሎች 3 የኢቦላ ታማሚዎች ሾልከው ጠፍተዋል። በማግስቱ ሁለቱ ሞተው አስከሬኖቻቸው ተገኙ። በህይወት የተደረሰበት ወደ ማቆያ ጣቢያው እንዲመለስ ተደረገ። ኢቦላ እንዲሸነፍ የመላ ማህበረሰቡ ትብብር ቁልፍ መሆኑን የWHO ቃል አቀባይ ያራሴቪች መክረዋል። የክትባት ዘመቻው የተጀመረው ባለፈው ሳምንት በራሳቸው በጤና ሰራተኞች ላይ ነው። ከግንባር ተጋላጮች መካከል ናቸውና በኢቦላ ምክንያት ሌሎችን ለማትረፍ ሲረባረቡ የሰሞኑን የኮንጎ ወረርሽኝ ጨምሮ የሞቱት ቁጥር እየበዛ መጥቷልና ሙከራ ላይ ነው የተባለው ዩናይትድ ስቴትስ ውስጥ የሚገኘው ሜርክ ፋርማሲውቲካልስ የተሰራው ክትባት ለሰዎች ደህንነቱ የተረጋገጠ እንደሆነ ተመስክሯል። ለመሆኑ ይህንን ዓለም አቀፍ ስጋት እየሆነ የመጣን ቫይረስና ሊከተልም የሚችለውን አደጋ ለመከላከል ኢትዮጵያ ምን እያደረገች ነው? ወደ ጤና ጥበቃ ሚኒስቴር ደውዬ የሚኒስትሩን የህብረተሰብ ጤና አደጋዎችና የቁጥጥር ምላሽ አማካሪ አቶ አስቻለው አባይነህን አነጋግሬያለሁ።
እሺ በጣም አመሰግናለሁ። እንደሚታወቀው የዲሞክራቲክ ሪፐብሊክ ኮንጎ ላይ ዳግም የኢቦላ ቫይረስ በሽታ ሲከሰከስ ኢትዮጵያ ከጥታ በድንበር ከኮንጎ ጋር ማትዋሰን ቢሆንም ነገር ግን በመሐከላችን በቅርበት ደቡብ ሱዳን ስላለች ከደቡብ ሱዳን ጋር ደግሞ በየብስ ትራንስፖርትን እንገናኛለን። እንደዚሁም ደግሞ የኢትዮጵያ አየር መንገድ ኮንጎ ኪንሻሳ ቀጥታ በረራ አለው። ስለዚህ እነዚህ ሁለቱ በሽታውን ወደ ሀገራችን ሊመጣ የሚችልባቸውን መንገዶች እድል ሰፋ ሊያደርገው ይችላል። እንግዲህ ኢትዮጵያ ከዚህ ቀደም በ2014 ምዕራብ አፍሪካ ተከስቶ በነበረበት ጊዜ ይህ በሽታ በሀገር ውስጥም ከፍተኛ የሆነ የመከላከል ስራ ስራ ነበረ። እንደዚሁም ከፍተኛ ቁጥር ያላቸው ባለሙያዎችን ወደ ምዕራብ አፍሪካ በማስተማራት በሽታውን እዛው ባለበት ለመከላከል ተችሏል። ይሄን ልምድም በመያዝ በአሁኑ ሰዓት በተለይም ከሚያዝያ 25 ጀምሮ የዓለም ጤና ድርጅት በዲሞክራሲያዊ ሪፐብሊክ ኮንጎ በሽታው መቀስቀሱን ካረጋገጠ በኋላና የሀገሪቱን ጤና ጥበቃ ሚኒስቴርን ካረጋገጠ ጀምሮ በሽታው ወደ ሀገራችን እንዳይገባ የተለያዩ የመከላከል ስራዎች መሰራት ጀምረዋል። ከዚህም እንግዲህ በቅድሚያ የተደረገው ከዚህ ቀደም እንደነበረው በክቡር ምክትል ጠቅላይ ሚኒስትሩ የሚመራ ግብረ ኃይል እንደገና አክቲቬት እንዲደረግና ስራ እንዲጀምር ተደርጓል።
ከዚህ በፊት ይሰራ የነበረው ግብረ ኃይል ማለት ነው እንጂ አዲስ የተዋቀረ
ግብረ ኃይል አዲስ አይደለም። ኦልሬዲ ከዚህ በፊት ሴክተሮች ተለይተዋል። ማን ማን ሴክተር ነው ቀጥታ መከላከል ላይ መሳተፍ ያለበት በሚል ከዚህ በፊት የነበረ ልምድ ስለነበረ እሱን በተሻለ መልኩ አዳብረን ተጠቅመናል። እንደዚሁም በምዕራብ አፍሪካ ለኢቦላ መከላከልና ምላሽ አሰማርተናቸው የነበረው ባለሙያዎችም ስለነበሩ እነሱንም በመያዝ የቅድመ ዝግጅት ስራ በከፍተኛ ሁኔታ እየተሰራ ነው የሚገኘው።
እንግዲህ ምክትል ጠቅላይ ሚኒስትሩም ራሳቸው በመሆናቸው የተቀየረ ወይም አዲስ ሰው ባለመሆኑ አሁን ካለው አዲስ አወቃቀር ጋር የተቋማዊ ትውስታውም አመራሩም እንዳለ ነው ማለት ነው ያለው።
በትክክል ከዚህ በፊት የነበረው ተቋማዊ ትውስታውም አለ፣ ሰነዶቹም ከዚህ በፊት ተጠቀምባቸው የነበሩም አሉ፣ ግብአቶቹም ሁሉም ልምድ አለ። በተጨማሪም የሆነው ከዚህ በፊት ተሰማርተው የነበሩ በተለይ በሽታውን ፊት ለፊት ተጋፍጠው ምላሽ ከመስጠት አንጻር ልምድ ያካበቱ ባለሙያዎችንም ኦልሬዲ በእጃችን ስላሉ እነሱንም ይዞ አስፈላጊው የቅድመ ዝግጅት ስራ እየተሰራ ነው የሚገኘው። አንደኛ ኢትዮጵያ ቀጥታ በረራ አላት ከአዲስ አበባ ኮንጎ ኪንሻሳ፣ በአዲስ አበባ በኩል ደግሞ ትራንዚት አድርገው የሚያልፉም ተጓዦች አሉ። ስለዚህ ሁሉንም ፍላይቶች በአዲስ አበባ ስክሪን እየተደረጉ የቴርሞስካኒንግ እያለፈ በዛ ውስጥ
ማድረጊያው መሳሪያ ማለት ነው የሙቀትና የመሳሰሉ የሰውነት ግምገማዎችን የሚያካሂድ
ኤግዛክትሊ እሱ ምርመራ እየተደረገ ነው። ስለዚህ ምልክት እንኳን ቢገኝ ደግሞ ለተጨማሪ ምርመራ የሚሆን ከዚህ በፊት እንደነበረው በተሻለ መልኩ የኳራንቲን ወይም ለይቶ ማቆያና ተጨማሪ ምርመራ ማድረጊያ ጣቢያ እዛው በኤርፖርት ተቋቁሟል። እንደዚሁም ድንገት ቢከሰት ደግሞ ሕክምና መስጫ እንደዚሁ ጤና ተቋማት ሁለት አደራጅተናል። በባለም ባለሙያዎችም 24 ሰዓት እዛው ጋር ሆነው ሲሙሌት እያደረጉ ማለት ነው። የልክ ቢከሰት እንዴት ማኔጅ ማድረግ እንደሚችሉ ያን በሲሙሌሽን በየቀኑ እየሰሩ እዛው ነው የሚገኙት። ከአዲስ አበባ ኤርፖርት በተጨማሪ ከድሬዳዋ እንደዚሁ የልየታ ስራ እየሰራን ነው። ከጅቡቲ ፍላይት ስላለን እንደዚሁም እንደ ባህር ዳር እና ሌሎችም እንደዚሁ ትራንዚት አድርጎ የሚጓዝ ወይም ያንን የልየታ ጣቢያ ሳያገኝ የሚያልፍም እንዳይኖር ባህር ዳርም እንደዚሁ ልየታ የምርመራ ጣቢያዎችን እንትን አድርገን ዓለም አቀፍ አይሮፕላን ጣቢያዎች ላይ ምርመራ ስራ እየተከናወነ ነው የሚገኘው። በተጨማሪ ደግሞ ፖርቶች ላይ ድንበር አካባቢ እግረኛ የሚንቀሳቀስባቸውን እነሱንም ለይቶ ከዚህ ቀደም የነበረውን ልምድ በመጠቀም እዛም ጋር የምርመራው ስራ በዚሁ ልክ እየተሰራ ነው የሚገኘው። በተጨማሪ ደግሞ ከዚህ በፊት እንደውም በደንብ ያልሰራንበት አሁን በተሻለ መልኩ እየሰራንበት የሚገኘው ከስደተኞች እና ከስደት ተመላሾች ተቋም ጋራ በጋራ የማንኛውም ስደተኛ በተለይም ከነዚህ አካባቢዎች ዲሞክራቲክ ሪፐብሊክ ኮንጎ እና አካባቢዋ የሚመጡትን በመለየት ከመቀላቀላቸው በፊት አስፈላጊው ምርመራ አድርገው እንዲገቡ እና እንደዚሁም ደግሞ የቆይታ ጊዜ አለው ከበሽታው ከሁለት ቀን እስከ 21 ቀን የመቆየት እድል አለው ምልክቱ ሳይታወቅ። ስለዚህ ለዚህ ጊዜ ክትትል ይደረጋል። አሁንም ይሄንን ስራ ነው አከታትለን አጠናክረን በሁሉም አካባቢዎች እያካሄድን የምንገኘው ማለት ነው።
ለመሆኑ ኢቦላ ምንድን ነው? ምልክቶቹስ ምንድን ናቸው? ሰውስ ምን እንዲያደርግ ይጠበቅበታል? የሚኒስትሩ አማካሪ አቶ አስቻለው አባይነህን አመሰግናለሁ። በበርካታ ንጥቦች ላይ ነው የተነጋገርነው። በነገው ምሽት ይቀጥላል።
ሰለሞንን እናመሰግናለን። ወደ ቀጣዩ ቅንብር ልናልፍ ነው።
ባለፈው እሁድ ማለት ባለፈው ሳምንት መጨረሻ እሁድ ምሽት በተከናወነው የዩናይትድ ስቴትስ የኢትዮጵያውያን የሽልማት ድርጅት 26ኛ ዓመታዊ ልዩ የሽልማት ስነ ስርዓት ላይ ያተኩራል።
አዎ፣ የዘንድሮው ሁለት ለየት ያሉ ቅንብሮች ታይተውበታል ይላል የእሁዱን ስነ ስርዓት የተከታተለው ባልደረባችን አሉላ ከበደ። መስመሩ ላንተንተው።
አመሰግናለሁ አዲሱና ቆንጅት። አሁን የዘንድሮው ክብረ በዓል በትንሹ ሁለት ለየት ያሉ ቀለማት ተንጸባርቀውበታል። አንደኛው ለየት ያለ ቀለም ከዚህ ቀደም ታይቶ ባልታወቀ መንገድ ማለት ይቻላል ገናና ያሏቸውን አምስት የኢትዮጵያ ቀደምት ነገስታት ነው ለክብር ያበቁት። ሁለተኛው ቀለም ጊዜው መፍቀዱ ነው። ኋላ ላይ በድምጻቸው እናስተዋውቃለን። በወጣቶቹ ጎራ እንደ ወትሮ ሁሉ ዘንድሮም በብሔራዊ ደረጃ በአካዳሚክ የትምህርት ውጤቶቻቸው እጅግ ከፍተኛ ውጤት ያስመዘገቡ በማህበራዊ ተሳትፏቸውም እንዲሁ የላቀ ስራ የሰሩ አምስት ወጣቶች ለክብር እውቅና በቅተዋል። የማህበረ ግይሯን ዘረ ኢትዮጵያ ሊቀመንበር ዶክተር መላኩ ላቀው በመክፈቻ ንግግራቸው እንዲህ ነበር 26ኛውን ክብረ በዓል ያስተዋወቁት።
የማህበረ ግይሯን ሲወዘር የ26ኛው ክብረ በዓል የተለመደው
በከፍተኛ ውጤት የተመረቁ ተማሪዎችን በማስተዋወቅ ሸለሙ። በድርሰት ተወዳድረው ላሸነፉ ተማሪዎች የስኮላርሺፕ ሽልማት ያደርጋል። ከዚያም ቀጥሎ የሚደረገው ሽልማት ለየት ባለ መልኩ ያቀርባል። ኢትዮጵያን በገናናነት ያስተዳድሯት ከነበሩት ነገስታትና ንግስት የተለየ ፕሮግራም አዘጋጅቶላት ቀርቧል። ከታሪካችን የሚያስታርቅ ትውልድን የሚያስማማ ከዛም አልፎ በዚህ ፕሮግራም ላይ እርቅ ብቻ ሳይሆን መከባበርን፣ መፈቃቀርን፣ መረዳዳትንም የኢትዮጵያዊነት መልኩ በመሆኑ ሁላችንም የዚህ መንፈስ በመከተል የዛሬውን ፕሮግራም እንድንመራው ነው የምንፈልገው።
ዶክተር መላኩ ላቀው የሲድ ወይም የማህበረ ግዩራን ዘር ኢትዮጵያ ሊቀመንበር ናቸው። ይህን ያሉት ታሪክን፣ አርአያነትንና ምክንያታዊ ያሉትን አክብሮትን ወይም የአክብሮት ባህልን በሚያስተዋውቀው በዚህ ስነ ስርዓት ከመቶ 50 ዓመታት በኋላ የሚታወሱት አጼ ቴዎድሮስ ቀዳሚው ናቸው። የመድረኩ ባለሟል አርቲስት ዓለም ፀሐይ ወዳጆ
ዓለምና ካሳ ከቋራ ኢትዮጵያን አንድ ለማድረግ በአንድ መንፈስ ለአንድ ዓላማ አምጠው ፈነኑ። ካሳም ወግድ ወዲያ ሲባል በገዛ ሀገሩ ያላን ገሸገሸው ሲነካበት ክብሩ ያልጎፈነነ ወንድ ጥቃት እንደቆቆ ከውርደቱ ጋራ ቀሚሱን አጥልቆ ያስታጥቃት ለምሽቱ ሱሪውን አውልቆ በማለት ጫካ ገባ። በዛ ጊዜ ነበር መይሳው ካሳ ከአጋሩ ከተዋበች ጋር ከጓደኞቻቸው ጋር በመሆን በድል በጀግንነት ጎንደር ገብተው ግርማዊ ቀዳማዊ አጼ ቴዎድሮስ በመባል የነገሱት። ያኔ ነው ታጠቅ ብሎ ፈረስ ካሳ ብሎ ስም አርባር ይሸበራል ኢየሩሳሌም እየተባለ የተገጠመላቸው። የኢትዮጵያ ማዕከላዊ መንግስት በማፍሰር በተለይም የባርነት ንግድ እንዲቆም የሚስቶችን የንብረት እኩል ክፍያ ያወጁ ታላቅ መሪ ከመሆናቸው ሌላ
ዓለም ፀሐይ ወዳጆ የተናገረችውን በመድረኩ ያስተዋወቀችበትን ነበር የሰማነው። አድማጮች፣ የመድረኩን ስሜትና ሐሳብ በወጉ የያዘ የሚመስለው አጭር ንግግር ደግሞ የተሰማው የአያታቸውን የቀዳማዊ ኃይለ ሥላሴን የአክብሮት ዕውቅና ለመቀበል ከአዲስ አበባ የመጡት ልዑል በእደ ማርያም መኮንን ኃይለ ሥላሴ ከስፍራው ከተናገሩት መነሻ በማድረግ በስፍራው ያደረግነውን አጠር ያለ ቃለ ምልልስ እናስከትል። ልዑል በእደ ማርያም ከአዲስ አበባ እንደመጣ ሰው በሀገር ውስጥ የሚታየውን መንፈስም ለመድረኩ አካፍለዋል። ከአርባ ዓመታት በኋላ ተስፋ የሚደረግበት ታሪክን መልሶ ማየት የሚወደድበት ጊዜ የመጣ ይመስላል ብለዋል። እስኪ ለተመልካቾቻችንም በመድረኩ ያካፈሉትን ይግለጹ።
አዎ፣ አሁን ያለው ንፋስ ከአርባ ዓመት በኋላ የሚወራው ስለ ፍቅር፣ ስለ አንድነት፣ ስለ ፈሪሃ እግዚአብሔር፣ ስለ ሰላም፣ ስለ አብሮ መኖር መሆኑ በእውነት በጣም ነው ደስ ያለኝ። ጸረ የለም የመሳሰሉት ይሄ ሲያደግሙን የቆዩ ነገሮች መቅረታቸው በጣም አስደስቶኝ
የስሜት የተፈጠረው በአጭር ጊዜ ልዩነት መሆኑን ሲገልጹ ማህበረ ግዩራን ዘር ኢትዮጵያ እነኝን ገናና ነገስታት ለማክበር በወጠነበት ሰዓት የነበረው ስሜትና ዛሬ ያለውን አነጻጽረዋል።
አዎ፣ ምክንያቱም ያኔ ይሄንን በሚያስብበት ጊዜ የህልውና ጥያቄ ላይ ኢትዮጵያ ወድቃ የነበረች ይመስል ነበረ። ያ ተቀይሮ ደግሞ ሁሌም መቼም አምላክ ይደርሰልናልና ያ ተቀይሮ ዛሬ ያለው በአገሪቷ ውስጥ ያለው ሙድ በጣም ደስ ይላል። እንግዲህ በጸሎታችንም ቢሆን መደገፋችን አይቀርም እንዲበረታታ።
አመሰግናለሁ። ልዑል በእደ ማርያም መኮንን ኃይለ ሥላሴ ሰፋ ላለ ውይይት በስቱዲያችን እናገኘታለን። እግዚአብሔር ይስጥልኝ።
እሺ፣ እኔም አመሰግናለሁ።
ቆይቶ ታዲያ በስቱዲዮ አግኝተናቸዋል። እሳቸውን ብቻ ሳይሆን ሌሎች በመድረኩ የታደሙ ለክብር እውቅና የበቁትንም እንግዶች ጋብዘናል። በሌላ ጊዜ እናቀርባለን። ታሪክ ላይፈራ ጊዜው ፈቀደ የሚለውን ሀሳብ የተስማማ አስተያየት የሰጡት ደግሞ በመቶዎች ከተቆጠረው ታዳሚ አንዱ አቶ ፍስሐ ወልዴ ሞላልኝ የተባሉ እንግዳ ናቸው።
እንግዲህ ዛሬ የመጣበት ጉዳይ የኢትዮጵያን ነገስታቶች ታሪክ በሚመለከት ሲዲ ያዘጋጀውን ፕሮግራም ለማክበርና ለመከታተል ነው። ተከታታይ ታሪክ እንዳለን ለመረዳት ብዙ ጥረት አይጠይቅም። ታሪክን የሚያውቅና ታሪክን ያነበበ ሰው ኢትዮጵያ ውስጥ ለተከታታይ አመቶች ብዙ ነገስታቶች እንደነበሩ ተወራራሽም የነበረ ያስተዳደር ስርዓት እንደነበረ ይታወቅ ነው። ይህ በእንዲህ ሆኖ እስከዛሬ ድረስ ባለው ማፍረስ ብቻ የተለመደበት ስርዓት ነበር። ነገር ግን አሁን በአዲሱ ቋንቋ መደመር እንደሚባለው እዛ ላይ መሆናችን በጣም የሚያስደስት ሁኔታ ነው።
የወጣቶቹ ጎራ እንደ ወትሮው ሁሉ ዘንድሮም ለየት ባለ ድምቀት የታየ ነው። በብሔራዊ ደረጃ ቀደም ብለን እንዳስተዋወቅ ነው በአካዳሚክ የትምህርት ውጤቶቻቸውና ከፍተኛ ውጤት ባስመዘገቡበት ማህበራዊ ተሳትፏቸው የተመረጡ 5 ወጣቶች ናቸው። ታዲያ እኚህንም የሚያስተዋውቁት የመድረኩ ባለሟል አርቲስት ዓለም ፀሐይ ወዳጆ ወደ መድረኩ ተጋብዘና በእንግሊዘኛ የልጆችን ውጤት ይናገራሉ።
የወጣቱን ክፍል ሽልማት በማስተባበርና በማስተዋወቅ ስታገለግል ቆይታለች። ዶክተር መና በኮንግሬሽናል ብላክ ፎከስ ፋውንዴሽን የፖሊሲ ግምገማና ምርምር ምክትል ፕሬዚዳንት ከመሆኗን በተጨማሪ በካሊፎርኒያ ዩኒቨርሲቲ የዋሽንግተን ማዕከል የፖለቲካ ሳይንስ ፕሮፌሰር ናት። ከሁሉም በላይ ዶክተር መና በተለያዩ ኢትዮጵያዊና ኢትዮጵያዊ ባልሆኑ ድርጅቶች ውስጥ በበጎ ፈቃደኝነት በመግባትና በማገልገል ጊዜዋን፣ ጉልበቷን፣ ገንዘቧን መስዋዕት የምታደርግ ወጣት ነች። በአመራር ብስለቷና በባህሪዋ የምንኮራባት ወደፊትም ለሀገራችን ብሩህ ቀን ሊያመጡ ይችላሉ ብለን ከምናምንባቸው ወጣት አንዷ በመሆኑ በኩራት ዶክተር መና ወደ መድረኩ ጋብዛለሁ።
በጣም አመሰግናለሁ። እንደምን አመሻችሁ? ደህና እሺ። እኔ በእንግሊዝኛ ማውራ all of you know that I don't talk in English but I'm getting there. So I'd like to ask this question for all of those who are new. This is your first time here. Can you raise your hand so we can see you? I have the distinct honor of talking to you about
የወጣቶቹን ክንውንና ውጤት የምታስተዋውቀው ዶክተር መናን ነበር የሰማችሁት። ሃይን ሲራጅ፣ ሚሪያም አላዛር፣ ነብዩ ኤልያስ፣ ዩሊያ አፈወርቅና ራሂል አምባቸው ናቸው ወጣቶቹ ተሸላሚዎች። ስራዎቻቸውን በዝርዝር የሚያሳይ ቃለ ምልልስ በሌላ ፕሮግራም እናቀርባለን። አሁን ወደ መድረኩ ልመልሳችሁ።
ለንጉስ ዮሐንስ የተዘጋጀውን ሽልማት ለወል ራስ መንገሻ ጥዩም እንዲረከቡ እየጠየቅኩኝ ዶክተር መላኩ የሲስ ሊቀመንበር ወደዚህ መጥተው ስጦታውን እንዲሰጡ ጠይቃለሁ።
የተዘጋጀው ማስተዋሻና ስጦታ ማህበረ ግዩራን ዘር ኢትዮጵያ ኢትዮዘር posthumously presented to Emperor Johannes IV for his outstanding leadership and selfless devotion in maintaining the unity of Ethiopia, paying the ultimate price defending his nation. May 27, 2018, Washington, D.C. There is no freedom, there is no liberty, there is no unity without the sacrifice of these prominent leaders of ours. Thank you.
አድማጮች 26ኛውን የሲድ ወይም ማህበረ ግዩራን ዘር ኢትዮጵያ ዝግጅት ለቅምሻ ነበር ያሰማናችሁ። ሰፋ ያለውንና ይልቁንም ደግሞ ከእንግዶቹ ጋር ሰፊ ውይይት ያደረግንበትን በሁዱ የራዲዮ መጽሔት ጠብቁ። በአሁኑ ግን እንግዶችን አመሰግናለሁ።
ፕሮግራማችን እያገባደርን እንደ ፕሮግራም አሳሳቢ አንድ ሁለት ነገር ልናገር
እንዴ? በደስታ
ሰሞኑን የኢትዮጵያ ጠቅላይ ሚኒስትር በዚህ ዳላስ በሚካሄደው የ35ኛው የስፖርት በዓል ላይ እንዲገኙ ዋሽንግተን የሚገኘው ኤምባሲ ፌዴሬሽኑን ጠይቋል። ፌዴሬሽኑ ደግሞ ጥያቄውን ተቀብሎ ውይይት አድርጎ የውሳኔ ሐሳብ ወይም ሞሽን አስተላልፏል። በዛ ሞሽን ላይ ድምጽ እየተሰጠ ነው። ያ ድምጽ አሰጣጥ የሚያበቃው ዛሬ ማታ በዋሽንግተን አቆጣጠር ማታ 4 ሰዓት ነው። ስለዚህ አጠቃላይ ሁኔታውን ከኤምባሲው የምናገኘውን ይሄን በተመለከተ ደግሞ ዓለም አቀፍ የኢትዮጵያውያን ግብረ ኃይል የሚባልም ድርጅት መልእክት ልኳል። የሱንም ሐሳብ የፌዴሬሽኑን ውሳኔ ይዘን ነገ እንመለሳለን። አይበቃም?
ነገ ማታ አድማጮቻችን እንድትጠብቁ እንጋብዛችኋለን ማለት ነው። አዲሱ እናመሰግናለን።
ደርስተልን አድማጮች ስካውን በ19 እና በ25 ሜትር ባንድ እንዲሁም ባጭር ሞገድ በናይል ሳት እናስተላልፍ የቆየነው ፕሮግራም እዚህ ላይ እየተገባደደ ነው።
ፕሮግራማችንን የመራልን ንጉሱ ታምሬ ነው።
ያስተናገድናችሁ ደግሞ አዲሱ አበበና
ቆንጂት ታዬ ነን። አብራችሁን ስለቆያችሁ እጅጉን አርገና መሰግናለን።
በእኛ በኩል እሽከቲ
አረግደለም
በእኛ በኩል ጨርሰናል። ትግርኛ ፕሮግራም
ለያስተናግድ ተወልደም ገብቷል። እናመሰግናለን። ደህና ደሩ።